ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ? ያለፉትን ቀናት በሰላም ውስጥ የተጠበቀን ሉል እግዚአብሔር አምላካችን ስሙ እየተመሰገነ ይሁን። እነሆ ዛሬ ደግሞ የኦሪት ዘዳግም መጽሐፍ ጥናታችንን ከምዕራፍ 11 እስከ ምዕራፍ 13 ቁጥር 5 ድረስ ያለውን ልንመለከት አብረን እነሆ በጌታ ማዕድ ፊት አንድ ላይ ቀርበናል። እግዚአብሔር አምላካችን በዚህች ምሽት ከዚህ ቃሉ ድንቅ ነገርን እንድንመለከት ድንቅ ነገርንም እንድንማር ይረዳናል። በእውነት እግዚአብሔርን ለማምለክ የቀረበ ልብ ቢኖር እጅግ ደስ ይለዋል። እግዚአብሔርንም ደግሞ በተሰበረ ልብ መስራትን ያውቅበታልና እኔና እናንተን በዚህች ምሽት ይገናኘናል። እስቲ አስቀድመን ዝማሬን ጋብዛችሁ
ለዚህ ዝማሬ እጅግ አድርገንና መሰግነን። በዝማሬውም ያገለገለንን ወንድማችን ታምራትን እግዚአብሔር ባለበት ስፍራ በአገልግሎቱ አብዝቶ ይባርከው። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ ይህችን የምሕረትን ቀን ሰጥተህን ደግሞ ከናፍርቶቻችን ተከፍቶ ስምህን ይጠሩ ዘንድ ነው ስላሰለፍካቸው እጅግና መሰግነሃለን። አቤቱ አባታችንና አምላካችን ሆይ በዚህ ሰዓት ወገኖቼ በራዲዮናቸው ዙሪያ ሆነው ይጠባበቁሃል። ስጋና ደምን የሚፈልግ የለም፣ ስጋና ደምንም የሚያዳምጥ የለም። እግዚአብሔር ሆይ ጌታዬ ጠልቆ የሚገባውን የመንፈስ ቅዱስን ጌታዬ ሆይ በረከት እንድትሰጠን በዚህ ሰዓት እኔም ወገኖቼም ተርበን ወደ አንተ ቀርበናል። አቤቱ አምላካችን ሆይ ከቃልህ ማድባ መግበን። እግዚአብሔር አምላካችን ሆይ ተረከዛችንንም ባንተ ላይ እንዳናነሳ ነገር ግን በቤት ውስጥ እግዚአብሔር አምላኬ አንተን በማገልገል ቃልህንም ደግሞ እግዚአብሔር ሆይ በመፈጸም የቀረችውን ዘመናችንን መጨረስ እንድንችል እርዳን። ያንዳንዱን ደቂቃ በበረከት ውስጥ ጠብቀን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች የትላንትናው ምሽት ክፍለ ጊዜ ጥናታችን ወደ መጨረሻ ላይ የተመለከትነው ስለ መሬት ይዞታ መመሪያን የተሰጠ ነበር። በዚያ ስፍራ እግዚአብሔር ስለሚገቡባት ምድር እንዴት እንደነገራቸው የተስፋይቱ ምድር በምንም መልኩ ግብጽ እናት መስልም ናም እግዚአብሔር ስለ መሬት ይዞታ የሚጠቀሱትን መስፈርቶች እንዴት እንደሰጣቸው ተቃክሰን ከዚያቋያ ፕሮግራማችን ማጠቃለላችን ይታወሳል። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘዳግም ምዕራፍ 11 ቁጥር 26 ን ተመልከቱ። ኦሪት ዘዳግም ምዕራፍ 11 ቁጥር 26 አድማጮች ትላንትና በተቃቀስነው ትምህርታችን ውስጥ አንዳንድ ክርስቲያኖች ጥግ ይዘው ተቀምጠዋል በመንፈሳዊ ነገራቸው ደህይተዋል አንዳንዶች ደግሞ የበለጠጉ ናቸው ወጣገብ የሚታይበት ክርስቲያናዊ ህይወት ነው ምናገኘው እግዚአብሔር አማኞችን ሁሉ በክርስቶስ ኢየሱስ በሰማያዊ በረከት ሁሉ እንደባረከ ግልጽ አድርጓል አንዳንዶች እነዚህን በረከቶች ለኔ ናቸው ብለው ሲናገሩ ሌሎች ግን ድምጻቸውን አጥፍተዋል ተኝተዋል ይህ ደግሞ የጨበጥነውን በስራ ላይ ያለመዋል ችግር ነው ማለታችን ይታወሳል እስቲ ቁጥር 26 ነው ደግሞ እንመልከት እንዲህ ይላል ኖ እኔ ዛሬ በፊታችሁ በረከትንና መርገምን አኖራለሁ ይላል እስራኤል ይታዘዝ ዘንድ መመሪያ ተሰጥቷል መታዘዝ ደግሞ የጉዳዩ አብይ ጭብጥ ነበር ቁጥር 27 በረከትም እኔ ዛሬ ለእናንተ የማዘውን ያምላካችሁን የእግዚአብሔርን ትእዛዝ ብትሰሙ ይላል መታዘዝ ዛሬ ወደ ኋላ የተወረወረና ያለፈበት ነገር ሆኗል ግን ጥልጌጥ ነው ቤተ ክርስቲያን አካባቢ ብታዩ ወገኖች ወጣቶች ታላላቅና ታናናሽ ለቤተ ክርስቲያን መታዘዝ እጅግ ይከብዳቸዋል አሁን እኔ በእግዚአብሔር ጸጋምናለሁ የምሰብከውም የእግዚአብሔርን ጸጋ ነው የዳነው በጸጋ ነውና ጸጋው ይጠብቀናል በእግዚአብሔር ጸጋ እናድጋለን ወደ መንግስተ ሰማያት የምንገባው በጸጋው ነው በዚያ 10 ሺህ ዓመት ብንኖር እንኳን ዞሮ ዞሮ በርሱ ጸጋ ነው ነገር ግን ወዳጄ ሆይ አንድ ነገር አስታውስ ለእግዚአብሔር የማትታዘዝ ከሆነ ዛሬ የሚያመልጡ ታላላቅ መንፈሳዊ በረከቶች አሉ ኢየሱስ ብትወዱኝ ስትእዛዜን ጠብቁ ብሎ ተናግሮናል መታዘዝ ከእግዚአብሔር ግላዊ የሆነ ድንቅና ክብር ያለበት ህብረት እንዲኖረን ይረዳል። የዚህ ተቃራኒም እውነት ነው። አለመታዘዝ ወገኖቼ መርገምን ያመጣል። ቁጥር 8 ልብ በሉ። መርገምም ያምላካችሁን የእግዚአብሔርን ትእዛዝ ባትሰሙ ዛሬም ካዘዝኳችሁ መንገድ ፈቀቅ ብትሉ ሌሎችንም የማታውቋቸውና ማልክት ብትከተሉ ነው ይላል። እግዚአብሔር ወዳጆቼ ከእስራኤል ጋር አጥብቆ የሚነጋገርበት ርዕሰ ጉዳይ የጣዖት አምልኮ ነው። ምክንያቱም ሁልጊዜ ከአምላካቸው ይሆዋ ዞር የሚሉበትና ወደ አምልኮ ጣዖት የሚገቡበት አደጋ ከፊታቸው ነበረና ነው። እንግዲህ የምዕራፍ 11 ጥናታችን በዚህ ላይ አጠቃለን። ወደ ምዕራፍ 12 ደግሞ እንገማለን። እስቲ አሁን ደግሞ ኦሪት ዘዳግም ምዕራፍ 12ን አብረን እንመልከት። አብይ ሐሳቡ ወደ ተስፋው ምድር ከገቡ በኋላ እስራኤላውያን አንድ ያምልኮ ስፍራ ብቻ እንዲኖራቸው ይገባል ይላል። አስተዋላችሁ? የዚህ የዘዳግም ምዕራፍ 12 አብይ ሐሳቡ ወደ ተስፋው ምድር ከገቡ በኋላ እስራኤላውያን አንድ ያምልኮ ስፍራ ብቻ እንዲኖራቸው ይገባል ይላል። ወዳጆች መቅደሱ በኢየሩሳሌም እንዲሰራ የእግዚአብሔር ምርጫ እንደነበር ከኋለኛው የእስራኤል ታሪክ እንመለከታለን። እግዚአብሔርን ለማምለክ ወደዚያ መሄድ ነበረባቸው። ለምንድነው ማንኛውም ስፍራ እንዲመለክ እግዚአብሔር ያልፈለገው? ምክንያቱ ለሁላችንም ግልጽ ሊሆንልን እንደሚችል አስባለሁ። በዚህ ሀገር ብዙ ጣዖታት ነበሩ። እስራኤላውያን ደግሞ እነዚያን ጣዖታት እንዲያጠፉ ታዘዋል። እነሱ ግን ጣዖቶቹን ሁሉ አላጠፉም። ስለዚህም ለአምልኮ በአንድ ስፍራ መሰብሰብ ነበረባቸው። ይህም በአምልኮ አንድነት እንዲኖራቸውና እንደ ሕዝብም እንዲደራጁ ረድቷቸዋል። በዓላቱን ለማክበር ወደ ኢየሩሳሌም የሚሄዱት አንድ ሕዝብ ሆነው ነበር። ዛሬ ግን እግዚአብሔርን ለማምለክ የግድ በአንድ ስፍራ መሰብሰብ የለብንም። ለዚህም ምክንያቱ ምን እንደሆነ ጌታ ኢየሱስ ገልጿል። ኢየሱስም እንዲህ አላት፣ አንቺ ሴት መኝኝ
በዚህ ተራራ ወይም በኢየሩሳሌም ላብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ። እኛ ግን መዳን ካዩድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል። ዮሐንስ ምዕራፍ 4 ከቁጥር 21 እስከ 24 ያለውን ስፍራ ይመለከቷል። ዮሐንስ 4 ከቁጥር 21 እስከ 24 ወገኖች፣ ዛሬኛ በቦታ ዙሪያ ሳይሆን የምንሰበሰበው በጌታ ኢየሱስ ክርስቶስ ዙሪያ ነው። ይህን መረዳት በጣም ጠቃሚ ነው። የቤተ ክርስቲያናችን ስም የሚያመጣው ልዩነት የለም። ዋናውና መሰረታዊው ጉዳይ በጌታ ኢየሱስ ክርስቶስ ዙሪያ መሰብሰባችን ነው። አስተዋላችሁ? አስፈላጊውና መሰረታዊው ጉዳይ በጌታ ኢየሱስ ክርስቶስ ዙሪያ አምኖ መሰብሰብ ነው። እንደዚያ ካልሆነ ግን አምልኳችን የጣዖት አምልኮ ነው ማለት ነው። በአንድነት የሚሰበስበን ወደ አንድነት የሚያመጣን የጌታ ኢየሱስ ክርስቶስ ማንነት መሆን አለበት። ይህ እጅግ በጣም አስፈላጊ ነው። እስቲ ከቁጥር 1 እስከ 4 ያለውን ስፍራ እንመልከት። ዘዳግም 12 ከቁጥር 1 እስከ 4 በምድር ላይ በምትኖሩበት ዘመን ሁሉ የአባቶቻችን አምልኮ እግዚአብሔር ለመውረስ በሰጣቸው አገር የምትጠብቋትና የምታደርጓት ሥርዓትና ፍርድ እነዚህ ናቸው። እናንተ የምትወርሷቸው አሕዛብ አማልክቶቻቸውን ያመለኩባቸውን በረጅም ተራሮች በኮረብቶችም ላይ ከለምለም ዛፍ በታች ያለውን ስፍራ ሁሉ ፈጽማችሁ አጥፏቸው። መሠዊያዎቻቸውንም አፍርሱ፣ ሐውልቶቻቸውንም ሰባብሩ፣ የማምለኪያ ጸዶቻቸውንም በሳት አቃጥሉ፣ የአማልክቶቻቸውንም የተቀረጹ ምስሎች አንከታክቱ፣ ከዚያም ስፍራ ስማቸውን አጥፉ። ለአምላካችሁ ለእግዚአብሔር እንዲህ ያለ ሥራ አትስሩ ይላል። በመሳፍንት ዘመን የእግዚአብሔር ቁጣ በተከታታይ በእስራኤል ላይ የወረደው ሕዝቡ ወደ ጣዖታት አምልኮ በመመለሳቸው ነበር። ታላቁ ነቢይ ኤልያስም በምድሪቱ የነበረውን ጣዖት አምልኮን በመቃወም ተናግሯል። እስራኤላውያን በምርኮኝነት ወደ ባቢሎን የተወሰዱትም ጣዖት በማምለካቸው ነበር። አስተዋላችሁ? እስራኤላውያን በምርኮኝነት ወደ ባቢሎን ምድር ለባርነት የተወሰዱትም ጣዖትን በማምለካቸው ነበር። እኛም ዛሬ እንጠንቀቅ ወዳጆቼ ሆይ፣ በቤታችን፣ በመስሪያ ቤታችን፣ በተለያየ ስፍራ፣ በምንውልበት ስፍራ ሁሉ ጣዖት የሚሆንብን እኛን ላቀቅ እያልን የሚያንገዳግደን እንዳንቆም በትክክልም ከጌታ ኢየሱስ ክርስቶስ ጋር እንዳንራመድ የሚያደርገን የዛሬ ጣዖታችን ወገኖቼ ምንድን ነው? ያንተ ጣዖት ምንድን ነው ወንድሜ ሆይ? ያንቺስ ጣዖት ምንድን ነው እህቴ ሆይ? በዚህች ምሽት ይህንን እንድታስቡ እመክራችኋለሁ፣ እለምናችኋለሁ። በብሉይ ኪዳን ወገኖች የመጨረሻ መጽሐፍ ላይ የተሰጠው ማስጠንቀቂያ ስለ ጣዖት አምልኮ አደገኛነት ነበር። እግዚአብሔር ከዚህ አይነት አደገኛነት ሁኔታ ይጠብቀን። ጣዖትን ማምለክ እግዚአብሔርን ማስቀየም ነው። ከእግዚአብሔር ጋር ሳናውቅ ተጣልተን እንዳንገኝ እንጠንቀቅ። እኛም ብንሆን ከጣዖት አምልኮ ወገኖቼ የነጻነን ማለት አንችልም። እስራኤላውያንን ብቻ መውቀስ አይገባንም። የተማርንና የሰለጠንን ስለሆን ዝቅ ወዳለ ደረጃ ወርደን ጣዖት እናመልካለን ብለን አናስብም። ግን ምን ያህል እርግጠኞች ነን? በእግዚአብሔርና በነፍሳችን መካከል የገባ ጣዖት የሆነብን ነገር እንደሌለ ምን ያህል እርግጠኞች ነን? እስቲ አሰላስሉ። አንድ የማውቀው ወጣት ነበር። ይህ ወጣት ከክርስቲያን ቤተሰብ የተወለደና በቤተ ክርስቲያን አካባቢ ያደገ ስለነበር ጥሩ ክርስቲያን ሆኖ ይታይ ነበር። በኋላም የአንድ ትልቅ ንግድ ነክ ድርጅት አባል ሆነ። ባሳየው ጥረትና ታታሪነትም በአጭር ጊዜ ከፍተኛ ደረጃ ላይ ደረሰ። ይሁን እንጂ ይበልጥ ከፍ ባለ መጠን ይበልጥ ከእግዚአብሔር ይርቅ ጀመር። እርምጃው ወደ ኋላ ይጎተት ጀመረ። ዛሬ በሕይወቱ ቀዳሚውን ስፍራ የያዘው ሥራው እንጂ እግዚአብሔር አይደለም። በአንድ ወቅት በሚኖርበት አካባቢ ታላቅ መንፈሳዊ ስብሰባ ነበረን። እኔና ባለቤቴንም እቤቱ እራት ጋበዘን። የጋበዘን ግን ለመንፈሳዊነቱ ሳይሆን ስላሳለፍነው መልካም ጊዜ ትዝታ ብቻ እንደሆነ ይገባናል። ይህ ሰው እኛ በነበረን ታላቅ መንፈሳዊ ስብሰባ ላይ መገኘት ያልቻለው በስራው ምክንያት እንደሆነ ነገረኝ። እንግዲህ አስተውሉ። እንግዲህ ስራው ደረጃውና እድገቱ ጣዖታት ሆነውበታል ማለት ነው። አስተዋላችሁ? ስራው ደረጃውና እድገቱ በጣም ጣዖት ሆኖ በህይወቱን አንቆ ይዞታል። ለዚያ ጣዖት በሳምንት 7 ጊዜ ይሰግዳል። በነፍሳችንና በእግዚአብሔር መካከል ጣልቃ የሚገባ ነገር በሙሉ ወገኖቼ ጣዖት ነው። ይህንን አስረግጬ ልነግራችሁ ወዳለሁ በዚህች ምሽት። እስቲ ቁጥር 5ን እንመልከት። ነገር ግን አምላካችሁ እግዚአብሔርን ከነገዶቻችሁ ሁሉ ስሙን በዚያ ያኖር ዘንድ ወደዚያ ወደ መረጠው ስፍራ ትመጣላችሁ፣ ማደሪያውንም ትሻላችሁ ይላል። ውሎ አድሮ ደግሞ ኢየሩሳሌም ያምልኮ ቦታ እንድትሆን ተመረጠች። ያከመኑ በፊት እንኳን እስራኤል በአንድ ስፍራ ብቻ እንድታመልክ ተወስኖ ነበር። የሚቃጠል መስዋዕታቸውን፣ መባቸውን፣ አስራታቸውንና ስለቶቻቸውን ወደ አንድ የተወሰነ ስፍራ ማምጣት ነበረባቸው። ወደ እግዚአብሔር ፊት የሚያመጡት የምግብ ስዕለት በሙሉ በዚህ ስፍራ መበላት ነበረበት። ከቁጥር 15 እስከ 16 ያለውንኒ ነገር ግን አምላክህ እግዚአብሔር እንደሰጠህ በረከት ሰውነትህ እንደፈቀደ በደጆች ሁሉ ውስጥ አርደ ብላ። ንጹህ ሰው ንጹህም ያልሆነ ሰው እንደሚዳቋና እንደዋላ ያለውን ይብላው፣ ደሙን ግን እንደዋ በምድር ላይ አፍስሰው እንጂ አትብላው ይላል። ምንም እንኳ ወገኖቼ በየቤታቸው የሚመገቡት ምግብ ያምልኳቸው ክፍል ባይሆንም ለዚህም ቢሆን እግዚአብሔር የራሱን መመሪያ ሰጥቷቸዋል። በምዕራፍ 14 ንጹህ ስለሆኑና ንጹህ ስላልሆኑ ምግቦች ሰፋ ያለ ዝርዝር ተሰጥቷል። አንድ ሰው ንጹህ ሆነ አልሆነ ቤቱ ከመመገብ የሚያግደው ህግ የለም። ያም ሆኖ ግን ደም በፍጹም መበላት የለበትም። ለእግዚአብሔር የሚቀርብ የምግብ መስዋዕት በአንድ የተወሰነ ስፍራ በእግዚአብሔር ፊት መበላት አለበት። ከቁጥር 21 እስከ 25 ያለውን ስፍራ ተመልከቱ። ከዘሌዋውያን ምዕራፍ 17 እንደምንመለከተው እስራኤላውያን በምድረ በዳ በነበሩበት ጊዜ በሬ ወይም በግ ወይም ፍየል ለማረድ ከፈለጉ ወደ መገናኛው ድንኳን ያመጡታል። ካህኑ ደሙን በመሠዊያው ላይ ይረጫዋል። ለእግዚአብሔር የመልካም ሽታ መስዋዕት እንዲሆንም ስቡን በሳት ያቃጥለዋል። ይህም ማንኛውንም መስዋዕት ለጣዖት እንዳይሰው ያግዳቸዋል። ወደ ተስፋይቱ ምድር ከገቡ በኋላ ግን ብዙዎቹ ከኢየሩሳሌም ርቀው ስለሚኖሩ ለምግብነት የሚያርዱትን እንስሳ ሁሉ ወደ ኢየሩሳሌም ማምጣት እንደማይችሉ የታወቀ ነው። ስለዚህ ለምግብ እንዲሆናቸው ማንኛውንም ንጹህ እንስሳ ማረድ እንደሚችሉና ደሙን ግን በፍጹም መብላት እንደሌለባቸው ይነግራቸዋል። ደም ሕይወትን ይወክላል። ቅዱሳት መጻሕፍት ስለ ኢየሱስ ክርስቶስ ደም ሲናገሩም ይህን ማለታቸው ነው። ዘዳግም 12 ከቁጥር 29 እስከ 31 ያለውን ስፍራ ተመልከቱ። ዘዳግም 12 ከቁጥር 29 እስከ 31 ያለውን መመልከት ይቻላል። ወዳጆቼ ወጥመድ እንዳይሆኑባቸው በአገሬው ያሉትን አሕዛብ እንዲያጠፉ በተደጋጋሚ ነበር የተነገራቸው። እነዚያ ሰዎች ጣዖት አምላኪዎች ነበሩ። በባል ወይም በሌሎች አረማውያን ሃይማኖት ልጆችን ለአማልክቶች መስዋዕት ማቅረብ የተለመደ ነገር ነበር። የአማልክቱ ምስል በጣም እንዲግል ይደረጋል። በጋለው ክንዶቹ ላይ ደግሞ ሕፃናትን ያስታቅፉበታል። ከዚህ የባሰ ዘግናኝና ጨካኝ ሁኔታ ፈጽሞ ሊኖር አይችልም። እግዚአብሔርም እንዲህ አይነቱን ነገር እንደሚጠላው ነው የሚናገረው። በፊቱ የተጠላ ነው። ከእግዚአብሔር ብረት ሲኖረን እርሱ የሚጠላውን እንጠላለን፣ የሚወደውንም እንወዳለን። ቁጥር 32ን እንመልከት። እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ፣ ምንም በርሱ ላይ አትጨምር፣ ከርሱም ምንም አታውግድል ይላል። ወዳጆቼ እግዚአብሔር የሰጣቸውን ትእዛዝ ማድመጥ አለባቸው። እነዚህ ሰዎች ለእግዚአብሔር የማይታዘዙ ከሆነ ሌሎች አሕዛብ ላይ ያደረገውን ያደርግባቸዋል። እግዚአብሔር የማንንም ኃጢአት በቸልታ አያልፍም። አንዳንድ ክርስቲያኖች ለምን ሌላውን ያላዋጣው ኃጢአት እኛን ያዋጣናል ብሎ እንደሚያስቡ አይገባኝም። ኃጢአት ምንጊዜም ቢሆን ኃጢአት ነው። እስራኤል ለእግዚአብሔር ካልታዘዘች በቀር እግዚአብሔር አይምራትም። እኔና እናንተም ቤተሰቦቻችን ሁሉ ዛሬ ለእግዚአብሔር ለመታዘዝ በዚች ደቂቃ ቃል ካልገባን በስተቀር እግዚአብሔር አይምረንም ወዳጆቼ። ስለዚህም ለእግዚአብሔር እንዲታዘዙ ሙሴ ይህንን የእስራኤል ሕዝብ ያበረታታቸዋል። እግዚአብሔር ደግሞ ለእርሱ የምንታዘዝለትን ልብ ዕለት ዕለት ይስጠን። እንግዲህ ወገኖች የዛሬው ምዕራፍ 12 ጥናታችን በዚህ ላይ ተጠቃለለ። እግዚአብሔርን ስለዚህ ዝማሬ እናመሰግናለን። አድማጮች አሁን ከዚህ በመቀጠል ደግሞ ኦሪት ዘዳግም ምዕራፍ 13ን አብረን እንመለከታለን። ኦሪት ዘዳግም ምዕራፍ 13ን ተመልከቱ። የዚህ የዘዳግም ምዕራፍ 13 አብይ ሐሳቡ ስለ ሐሰተኛ ነቢያት የተሰጡ ማስጠንቀቂያ ሐሰተኛ ነቢያትን እንዴት ማወቅ እንደሚቻል የተሰጠ ማሳሰቢያ የሚል ይሆናል። የሚሉትን ያካትታል። ስለ ሐሰተኛ ነቢያትና ሐሰተኛ አማልክት የሚናገር ስለሆነ ይህ ምዕራፍ በጣም አስፈላጊ ምዕራፍ ነው። ምዕራፍ 18 ስንደርስ ደግሞ ሐሰተኛ ነብይን እንዴት ማወቅ እንደሚቻል እንመለከታለን። እግዚአብሔር ወዳጆቼ መጽሐፍ ቅዱሳዊ መመዘኛ ስለሰጣቸው እስራኤላውያን ሐሰተኛ ነቢያትን ማንነት የመረዳት ችግር የለባቸውም። ይሁን እንጂ አሁን የምንመለከተው ምዕራፍ ሐሰተኛ ሃይማኖትን በማስተዋወቅ የእግዚአብሔርን ሕዝብ ለማሳሳት በሚሞክሩ ሰዎች ላይ ሊወሰድ ስለሚገባው እርምጃ ነው። እስቲ ዘዳግም 13 ከቁጥር 1 እስከ 4 ያለውን አንድ ላይ እናንብብ። በመካከለህም ነብይ ወይም ህልማላሚ ቢነሳ ምልክትም ተአምራትም ቢሰጥ እንደነገረህ ምልክቱ ተአምራቱም ቢፈጸም እርሱ መሄደን የምታውቃቸው ሌሎች አማልክት እንከተል እናምልካቸውም ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልማላሚ አትስማ። አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱ ጋር ተጣበቁ ይላል። ይህ መመሪያ ለዘመናችን በጣም ጠቃሚ ነው። አንዳንድ ሰዎች ስለ ዘመናችን ሐሰተኛ ነቢያት ስምን ታስባለ ብለው ይናገራሉ። ምክንያቱም የነዚህ ሰዎች ትንቢት አብዛኛውን ጊዜ በትክክል ይፈጸማል በማለት ይጠይቁኛል። ድንቆችና ተአምራቶች በሐሰተኛ ነቢያትም ሊፈጸሙ ይችላሉ። ይሁን እንጂ የፈለገውን ያህል ድንቆችና ተአምራትን ቢያደርጉ ታላላቅ የክርስትና አስተምህሮችን የሚክዱ ከሆነ በፍጹም ልንቀበላቸው እንደማይገባ ነው እግዚአብሔር የሚያስጠነቅቀን። እዚህ ላይ የተቀመጠው ትልቁና አስፈላጊው መልእክቱም ይሄው ነው። አለፍ ብላችሁ ቁጥር 5ን ተመልከቱ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣ ከግብጽ ምድር ካወጣችሁ ባርነትም ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯልና ያ ነብይ ያልማላሚ ይገደል፣ እንዲሁ ክፉን ነገር ከመካከለ አርቅ ይላል። ህዝቡን ወደ ሐሰተኛ አምልኮ የሚመራ በድንጋይ ተወግሮ መገደል እንዳለበት የተነገረውን እናስታውስ። ፍርዱ ያልተመጣጠነና ጭካኔ የመላበት መስሎ ይታያቸዋልን? ሐሰተኛ ነብይ እንደ ካንሰር በሽታ ነው። ካንሰር በሽታ ደግሞ በተቻለ መጠን በፍጥነት ተቆርጦ መጣል አለበት። አለበለዚያ መላውን ሰውነት ያዳርስና ለሞት ይሰጣል። እዚህ ላይ ደግሞ ታላቁ አክም እግዚአብሔር አሳሳች ከህዝቡ መወገድ እንዳለበት ነው የሚናገረው። እንግዲህ ለሐሰተኛ ነቢያትና ለሐሰተኛ ሃይማኖት እግዚአብሔር ያለው አመለካከት ይህን ይመስላል ማለት ነው። ልጅ በነበርኩበት ጊዜ እንደማስታውሰው በትምህርት ቤት ክፍል ውስጥ መጽሐፍ ቅዱስን ማንበብ በጣም የተለመደ ነገር ነበር። አሁን በህይወቴ የረዳኝ የመጽሐፍ ቅዱስ ንባቤ ሊሆን እንደሚችል አላሰብኩም ነበር። ይሁን እንጂ መጽሐፍ ቅዱስን ማንበቤ በጣም ነው የጠቀመኝ። ዛሬ ደግሞ ብዙ ክርስቲናን የሚቃወሙ የሐሰት ትምህርቶች መጥተዋል። በትምህርት ቤት መጽሐፍ ቅዱስን ማንበብም ሆነ መጸለይ አይፈቀድም። እግዚአብሔር በእስራኤል እንዲሆን አልፈለገም። አንድ ሰው ተነስተ ህዝቡን ለማሳት ቢሞክር መገደል ነበረበት። አንዳንድ ስስ ልብ ያላቸው ሰዎች ይህ ጭካኔ ነው ይላሉ። እግዚአብሔር ደግሞ ሐሰተኛ ነቢያት ህዝቡን ወደ ጣዖት አምልኮ ሲመሩ የሚከተለው ውጤት ምን ያህል አደገኛ ሊሆን እንደሚችል በሚገባ ያውቃል። ታሪክ እንደሚያሳየን እስራኤላውያን ለእግዚአብሔር ባለመታዘዛቸው ብዙ አስቸጋሪ ነገሮች ገጥሟቸዋል። በዚያ ወቅት ለእስራኤላውያን ምን ያህል አስቸጋሪ እንደነበር ለማወቅ ከፈለጋችሁ ህዝቡን ወደ ጣዖት አምልኮ የመሩትን ያካብንና የኤልዛቤልን ታሪክ አንብቡ። በዚህ ምክንያት የእግዚአብሔር ፍርድ በእስራኤል ላይ ወረደ። በመጨረሻም ሰሜናዊ የእስራኤል መንግስት በምርኮኝነት ተወሰደ። ጣዖት አምልኮ በጣም አደገኛ ነው። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ አበቃ። ሰላም ነው።
Yeah.